ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ከመጽሐፈ ኢያሱ ምዕራፍ 15 እስከ 19 ያለውን በጌታ መንፈስ ቅዱስ አስተማሪነት አብረን አንድ ላይ እንመለከታለን። በእውነት ጌታ መንፈስ ቅዱስ ደግሞ በዚህች ምሽት ከዚህ ክፍል ታላላቅ ቁም ነገሮችን ያስተምረናል። እግዚአብሔር ይመስገን። በተዘጋጀ ዝቅ ባለም በተሰበረም መንፈስ ወደሱ እንቀርባለን። እስቲ በማስቀደም ዝማሬ እናድርግ።
ከነሱ መላእክት እንዳመለኩት አይደለም ላመልከው የቆቁት ፊቱ እኔ በፊት አባቶቼ ከነሱ መላእክት እንዳነገሱት አይደለም ላነግሰው የቆቁት ፊቱ ለኔ ግን በክርስቶስ የተደረገልኝ መዳኔ የምስጋናዬን ሚዛን ጨመር ያደርገዋል ለኔ ግን በክርስቶስ የተደረገልኝ መዳኔ የምስጋናዬን ሚዛን ኖመ ሰውያና አደረገ አይደለም የምሰዋ መከራው ስላለፈ የጥፋቱ አንዳለፈ ኖመ ሰውያና አደረገ አይደለም የምሰዋ መከራው ስላለፈ እኔ ግን በጥፋት ስምህ ለሚነደው እሳቴ እንጨትን ጨምራለሁ ያስነስተዋል አምላኬ እኔ ግን በጥፋት ስምህ ለሚነደው እሳቴ ራሴን ጨምራለሁ ያስነስተዋል አምላኬ ራው ከደረሰ አለኝ ማውራው እድሉን ካገኘሁ አለኝ ማውራው ሞላል ሞላል አለኝ ማውራው ቢሳካ ባይሳካ አለኝ ማውራው
ንጸልይ። ጌታ ሆይ ያለፉትን ቀናት ሁሉ ደግሞ ተጠብቀ እንደገና ለዚህች ለትንድን በቃ ፈቃድ ስለሆነ እጅግና መሰግነሃለን። አቤቱ እግዚአብሔር አምላካችን ሆይ በዘመናችን ሁሉ ፈቃድህን ፈጻሚዎችና አድራጊዎች እንድንሆን ስራን አበጃጀን። ባክህ ጌታ ሆይ እኛ በራሳችን ኃይልና ጥረት የምናደርገው ሩጫ ከምንም እንደማያደርሰን አውቀን ወዳንተ ጎራ ብለናል። ባንተም ታምነናል። ነፍሳችንና ሁለንተናችን ባንተ ተደግፋለች። ኦ ጌታ እግዚአብሔር ሆይ በዚህ ጊዜ ደግሞ እያንዳንዳችንን ተመልከት። መሻታችንን እይ። ጥማታችንና መራባችንን ተመልከት። በሚቀረን ጊዜ ሁሉ ለአንተ መሮጥ እንድንችል አንተን እንድናገለግል በተሰለፍንበት በቆምንበት እግዚአብሔር አምላካችን ሆይ በቤተ አገልግሎት ኖ እግዚአብሔር ሆይ እንድታበረታን ቅዱሱን ነገር ማድረግ እንድንችል ልቦናችንንም ደግሞ እግዚአብሔር ሆይ እንድታጸናልን እንለምናሃለን። አቤቱ እግዚአብሔር ሆይ አንተም ማትወደውንና ማትፈቅደውን እንዳናደርግ ጠብቀን ለትእዛዝህም ደግሞ ተገዢዎች አድርገን። እግዚአብሔር አምላካችንና መድኃኒታችን ሆይ በዚህች ሰዓት ደግሞ አሁንም ወደዚህ እንጋብዛሃለን። ጌታ ሆይ እኔ ባሪያ ጸልያለሁ ወገኖቼ በራዲዮናቸው ዙሪያ ተሰብስቦ ያሉትን እያንዳንዳቸውን እንድትመለከት በሰማይ ጠልህ እንድታረሰርሳቸውና እንድትናገራቸው ለምንሃለሁ። ቃሉንም ጊዜውንም ሁሉ ባርክልን። በደላችንንም ሁሉ ይቅር በለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል አሜን።
ማ
አድማጮች፣ ባለፈው ክፍለ ጊዜ ጥናታችን ከመጽሐፈ ኢያሱ ምዕራፍ 13 እግዚአብሔር የሮቤል የጋድና የምናሴ ነገድ እኩሌታን ርስት እንዳጸናቸው፣ ከምዕራፍ 14 ደግሞ ለካሌብ ኬብሮንን ርስቱ እንድትሆን መስጠቱን ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ በረዳን መጠን አብረን የምናጠናው መጽሐፈ ኢያሱ ከምዕራፍ 15 እስከ 19 ያለውን ይሆናል። የዚህ የመጽሐፈ ኢያሱ ምዕራፍ 15 እና 19 አጠቃላይ አብይ ሐሳቡ ለእስራኤል ነገዶች ርስት መከፋፈሉ የሚል ይሆናል። እስቲላችሁ እዚህ ከምዕራፍ 15 እስከ ምዕራፍ 19 ያለው አብይ ሐሳቡ ለእስራኤል ነገዶች ርስት መከፋፈሉ የሚል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ከምዕራፍ 15 እስከ 19 ያለውን ስፍራ ተመልከቱ። አድማጮች፣ ይህ ክፍል የሚያመለክተው ከዮርዳኖስ ወንዝ በስተምዕራብ ሰፍሮ ለነበሩ ነገዶች ርስት መከፋፈሉን ነው። አስተውሉ፣ ምዕራፍ 15 ስለ ይሁዳ ድርሻ ይናገራል። ጻፍ ጻፍ አደረጋችኋቸው። ምዕራፍ 15 ስለ ይሁዳ ድርሻ ይናገራል። ምዕራፍ 16 ስለ ኤፍሬም ድርሻ ይናገራል። ምዕራፍ 16 ስለ ኤፍሬም ድርሻ ይናገራል። ምዕራፍ 17 ስለ ምናሴ ድርሻ ይናገራል። ምዕራፍ 17 ስለ ምናሴ ድርሻ ይናገራል። ምዕራፍ 18 እና 19 ምዕራፍ 18 እና 19 ሁለቱ ምዕራፎች ማለት ነው። ስለ ስምዖን፣ ዛብሎን፣ ይሳኮር፣ አሴር፣ ንፍታሌም እና ዳን ድርሻ ይናገራል። አንድ ጊዜ ልድገምላችሁ የመጨረሻውን። ምዕራፍ 18 እና 19 ስለ ስምዖን፣ ስለ ዛብሎን፣ ስለ ይሳኮር፣ ስለ አሴር፣ ስለ ንፍታሌምና ስለ ዳን ድርሻ ይናገራል። ምንም እንኳን ይህ ክፍል ለእስራኤል ሕዝብ በጣም አስፈላጊ ቢሆንም ለኛ ግን አስፈላጊነቱ ብዙም አይታየንም። ስለዚህም ዋና ዋና የሆኑ ነጥቦችን ብቻ ለማንሳት እንሞክራለን። እስቲ ቀጥለን የይሁዳን ድርሻ እንመልከት። ካሌብ ከይሁዳ ነገድ እንደሆነና እግዚአብሔርም ኬብሮንን ርስት አድርጎ እንደሰጠው ከምዕራፍ 14 መመልከታችን ይታወሳል። ምዕራፍ 15 ደግሞ ስለዚህ ልዩ ሰው የሚለን ተጨማሪ ነገር ይኖራል። የይሁዳ ድንበር ከየት አንስቶ እስከ የት እንደሆነ የምንመለከተው በዚሁ ምዕራፍ ነው። እስቲ ከምዕራፍ 15 ቁጥር 13 እና 14 እንመልከት። ምዕራፍ 15 ቁጥር 13 እና 14 ተመልከቱ። እግዚአብሔርም ኢያሱን እንዳዘዘ ለዮፎኒ ልጅ ለካሌብ በይሁዳ ልጆች መካከል ቅሪያት አርባቅ የምትባለውን ከተማ ድርሻ አድርጎ ሰጠው። እርሷም ኬብሮን ናት። ይህም አርባቅ የኤናቅ አባት ነበረ። ካሌብም ሦስቱን የኤናቅ ልጆች ሴሲኒንና አክሜንን ቴላሚንምም ከዚያ አሳደደ ይላል። ሽማግሌው ካሌብ የፈለገው ግዙፍና አስፈሪ ሰዎች የነበረበትን አገር ነበር። እንደ ወጣትነቱ ዘመን ሁሉ እነዚያን ግዙፍ ሰዎች ተዋግቶ ለማሸነፍ አሁንም አቅሙም ሆነ ጉልበቱ እንደዚያው ብርቱ ነው አለውም ደግሞ። ከዚያም በዳቤር ሰዎች ላይ ወጣ። ከቁጥር 15 እስከ 19 ያለውን ስፍራ ተመልከቱ። የዳቤርም ስም አስቀድሞ ቅሪያት ሴፌር ትባል ነበር። ካሌብም ቅሪያት ሴፌርን ለሚመታ ለሚይዛትም ልጁን አክሳን አገባዋለሁ አለ። የካሌብ ወንድም የቄኔዝ ልጅ ጎንቲያል ያዛት፣ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኛልና አሁን ደግሞ የውሃውንም ምንጭ ስጠኝ አለችው። እርሱም የላይኛውንና የታችኛውን ምንጭ ሰጣት የሚለውን ቃል እናገኛለን። ወገኖቼ፣ የይሁዳ ነገድ ድርሻ በምዕራፉ የመጀመሪያ ክፍል ተገልጧል። የከተሞቹም ስሞች ተዘርዝረዋል። በጣም ርቀው በኔጌቭ በረሃ አካባቢ የሚገኙ በመሆናቸው ከእነዚህ ከተሞች አብዛኞቹን ካርታ ላይ ማግኘቱ አዳጋች ነው። በመቀጠል ደግሞ የኤፍሬምን ድርሻ እንመለከታለን። ዮሴፍ ከአስራ ሁለቱ ያዕቆብ ልጆች አንዱ እንደሆነ ይታወቃል። የእርሱ ልጆች ምናሴና ኤፍሬምም አንድ ነገድ ተቆጥረዋል። የሌዊ ነገድ ደግሞ በክህነቱ የሚኖር ነገድ ስለሆነ ርስት አልተሰጠውም። ስለዚህም የተስፋይቱን ምድር የሚከፋፈሉት ነገዶች ቁጥር 12 እንጂ 13 አይሆኑም። ሲቀጥለን መጽሐፈ ኢያሱ ምዕራፍ 16 ከቁጥር 1 እስከ 4 ያለውን ስፍራ እንመልከት። የዮሴፍም ልጆች ጣ በኢያሪኮ አጠገብ በመስራቁ በኩል ካለው ከዮርዳኖስ አንስቶ በምድረ በዳውና በተራራማው በኩል ከኢያሪኮ ወደ ቤቴል ወጣ፣ ከቤቴል ወደ ሎዛ ወጣ፣ ባርካውያንም ዳርቻ በኩል ወደ አጣሮት አለፈ፣ ወደ ምዕራብም እስከ የፍሌጣውያን ዳርቻ እስከ ታችኛው ቤቴሄሮን ዳርቻ እስከ ጌዜር ድረስ ወረደ። መውጫውም በባህሩ አጠገብ ነበር። ዮሴፍም ልጆች ምናሴና ኤፍሬም ርስታቸውን ወረሱ ይላል። ቀጥለን ደግሞ ስለ ምናሴ ድርሻ የሚያወሳውን ክፍል እንመለከታለን። ምናልባት ታስታውሱ ከሆነ የምናሴ ነገድ ለሁለት ተከፍሏል። ከፊሉ ወገን ከዮርዳኖስ ወንዝ በስተምስራቅ በኩል ሲሰፍር፣ ሌላው ወገን ደግሞ ወንዙን ተሻግረው በአሁኑ ጊዜ ድርሻቸውን አግኝቷል። ከዚህ ምዕራፍ ስለ ዮሴፍ ልጆች በይበልጥም ደግሞ ስለ ኤፍሬም ነገድ በምሳሌነት የሚነሳ ነገርን መመልከት ይቻላል። ኢያሱ ምዕራፍ 17 ቁጥር 14ን ተመልከቱ አለፍ ብላችሁ። መጽሐፈ ኢያሱ ምዕራፍ 17 ቁጥር 14 ልብ ይሏል። የዮሴፍ ልጆች ኢያሱን፣ እኔ ብዙ ሕዝብ ስለሆንኩ እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድም ጣርስታ አድርገ ሰጠኸኝ አሉት። በጣም ሰፊ ርስ ስላልተሰጠው የኤፍሬም ነገድ እያጉረመረመ ነው። እንደ እውነቱ ከሆነ ኤፍሬም ምናሴ ያገኘውን ግማሽ ነበር ያገኘው። ከዚህም በላይ የኤፍሬም ነገድ የሕዝብ ብዛት ነበረው። ኢያሱ ራሱም ቢሆን ከዚህ ነገድ ስለ ነበር ምናልባትም ሳይረዳን አይቀርም የሚል ግምት ነበራቸው። ኢያሱ ግን ምንም አላደረገላቸውም። ርስታቸው ተራራ የሚበዛበት ነበር። ደረቅና ምድረ በዳነት የሚሰማው ስለሆነ አልረኩበትም። ኢያሱም ብዙ ሕዝብ እስከሆነ ተራራማውም የኤፍሬም አገር ጠቦ እንደሆነ ወደ ዱር ወጥተ በፌርዛውያን በራፋይም ምድር ለአንተ ስፍራ መንጥር አላቸው። በአሁኑ ዘመን ወደዚህ አካባቢ ብትሄዱ ተራሮቹና ኮረብቶቹ ምንም ዛፍ የሌለባቸው እንደሆኑ ትመለከታላችሁ። በየጊዜው የሚመጣው ጠላት ዛፎቹን መንጥሯቸዋል። በአሁኑ ጊዜ የእስራኤል መንግሥት ያንን አካባቢ በደን ለመሸፈን ከፍተኛ ዘመቻ እያካሄደ ነው። ስፍራው በአንድ ወቅት በደን የተሸፈነ ስለ ነበር ዛፎች በዚህ አካባቢ በቀላሉ ያድጋሉ። ክርስቶስ በዚህ ምድር ባገለገለበት ዘመን ደብረ ዘይት በመባል የሚታወቀው ተራራ በዛፎች የተሸፈነ ነበር። ይሁዳ የኢየሱስን ጠላቶች እየመራ ያመጣቸውም ስፍራው በደን ጥቅጥቅ ከማለቱ የተነሳ ሊሆን ይችላል። ኢያሱ ለሕዝቡ የሰጣቸው መልስ ጨዋነት ያለበት ነበር። ቁጥር 17 እስከ 18 ያለውን ተመልከቱ። ኢያሱም የዮሴፍ ወገን ለሚሆኑ ለፍሬምና ለምናሴ፣ አንተ ብዙ ሕዝብ ነህ፣ ጽኑም ኃይል አለ፣ አንድ ዕጣ ብቻ አይሆንልህም። ነገር ግን ተራራማው አገር ለአንተ ይሆናል፣ ዱር እንኳ ቢሆንም ትመነጥረዋለህ፣ ለአንተም ይሆናል። ለከናናውያን የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ አላቸው። እዚህ ላይ ልብ በሉ ወገኖቼ፣ የሕዝብ መነጫነጩን ትቶ ርስቱን የሚያሰፋበት ጊዜ አሁን ነው። ማንኛችንም ብንሆን መንፈሳዊ በረከት እንዲህ በቀላሉ እጃችን ማድረግ አንችልም። ውጊያና ለረጅም ሰዓት መሥራት ሊጠይቀን ይችላል። መንፈሳዊ በረከትን እንዳናገኝ የሚዋጋ ጠላት ሊኖር ይችላል። እንግዲህ ወደ መንፈሳዊ ባርኮት መድረስ የሚቻለው የሚገጥመንን ጠላት ሁሉ ድል በማድረግ ነው። እያጉረመረሙ ወደ እርሱ ለመጡ ሰዎች ኢያሱ፣ ለምን ታጉረመርማላችሁ? ለምን ትነጫነጫላችሁ? በቂ መሬት ስላለ ሄዳችሁ የግላችሁ አድርጉት ነበር ያላቸው። ወገኖቼ፣ አንዳንድ ጊዜ በመንፈሳዊ ሕይወታችን የራሳችንን ሐሳብ አቅርበን በእግዚአብሔር ፊት ሙግት ከምንይዝ የእግዚአብሔር ሐሳብ የእኛን ሐሳብ እንዲውጥ ብናደርግና ብንፈቅድለት ድሉ የእኛ ይሆናል። ሐሳቡም ወይም ደግሞ የእግዚአብሔር ፈቃድ ይከናወንልናል። እስቲ የእግዚአብሔር ሐሳብ የእኛን ሐሳብ ትዋጥ።
የእሱ ሐሳብ በለጠ፣ የኢየሱስ ሐሳብ በለጠ፣ የኔን ዋጠ። Yes, you are sad, ስልኩስ ካጥንቴ መለሰኝ ቤቴ ከቁጣው ከበትሮ ጀርባ ምህረቱን አየው እግፋን ገባ የሱ ሐሳብ በለጠ የሱ ሐሳብ በለጠ የኢየሱስ ሐሳብ በለጠ የኔን ዋጠ
እግዚአብሔርን ስለዚህ ዝማሬ እናመሰግናለን። አዎ አስቀድመን እንዳልነው ወገኖቼ የእግዚአብሔር ሐሳብ የኛን ሐሳብ መቅደም አለበት። አለበለዚያ ሥጋ በእኛ ላይ ይነሳና መንፈሳዊውን ነገር ከሥጋው ነገር ጋር ደባልቀን እንቸገራለን። በእግዚአብሔር ፊት የምናጉረመርምና የምንነጫነጭ በረከት የሌለን ሰዎች እንዳንሆን እንፍራ። እግዚአብሔር ከዚህ ሁሉ ይጠብቀን። ከዚህ በመቀጠል ደግሞ ወገኖች የመገናኛው ድንኳን በሴሎ ስለመተከሉ ቀጥለን እንመለከታለን። እስቲ መጽሐፈ ኢያሱ ምዕራፍ 18 ቁጥር 1ን ተመልከቱ። መጽሐፈ ኢያሱ ምዕራፍ 18 ቁጥር 1 የእስራኤል ልጆች ማህበር ሁሉ በሴሎ ተሰበሰቡ፣ በዚያም የመገናኛውን ድንኳን ተከሉ፣ ምድሩም ጸጥ ብሎ ተገዛላቸው ይላል። በኤፍሬም ርስት ድርሻ ባለበት ሴሎ በሚባል ስፍራ የእስራኤል ልጆች የመገናኛውን ድንኳን ተክለዋል። ይሁን እንጂ ስፍራው መካከለኛ ቦታ ስላልነበር ለጊዜው እንጂ ለዘለቄታው በዚያ መቆየት አይችልም። በዳዊት አማካይነት እግዚአብሔር ለዘለቄታው የሚቆይ ማምለኪያ ስፍራ እንዲኖረው አቅዷል። ያም ስፍራ በኢየሩሳሌም ነው የሚሆነው። ይሁን እንጂ እስከዚያው ድረስ የእስራኤል ልጆች በሴሎ ማምለክ ነበረባቸው። የመሳፍንት ዘመን ተጀምሮ እስኪያልቅ ድረስ ሁሉ የመገናኛው ድንኳን በሴሎ ነበር። ቀሪውን ርስት ስለመከፋፈላቸው የሚያወሳውን ክፍል ደግሞ ቀጥለን እንመልከት። ቁጥር 2 እና 3ን ተመልከቱ። ከእስራኤልም ልጆች ርስት ያልተካፈሉ 7 ነገድ ቀርተው ነበር። ኢያሱም የእስራኤልን ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ተወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ ይላቸዋል። በዚህ ክፍል እንደምንመለከተው 7 ነገዶች ገና ርስታቸውን አላገኙም። ከቦታ ቦታ እያማረጡ ነበር። በዚህ ጊዜ ነበር ኢያሱ ምን ትጠብቃላችሁ? ለምንድን ነው እግዚአብሔር ያዘጋጀላችሁ ርስት የማትወርሱት? በማለት ልባቸውን ሊያነሳሳ ሙከራ ያደርጋል። ይህ ጉዳይ እኔና እናንተንም ይመለከታል ወዳጆቼ። እግዚአብሔር መንፈሳዊ በረከቶችን ሰጥቶናል። ይሁን እንጂ የተሰጠን በረከት ገና እጃችን አላገባንም። እግዚአብሔር መልካም ነገርን አድርጎልናል። ስለ ጸጋው፣ ስለ ፍቅሩ፣ ስለ ቸርነቱና ምሕረቱ ምንኛ ልናመሰግነው ይገባን ይሆን? ታዲያ ለምንድን ነው ወደፊት የማንገሰግሰውና የተሰጠንን ርስት እጃችን የማናገባው? ኢያሱ ከተናገራቸው በኋላ ሕዝቡ የተመደበላቸው ርስት ለመውረስ እንቅስቃሴ ሲያደርጉ እንመለከታለን። የቢንያም ነገድን ድርሻ ደግሞ እንመልከት። የቢንያም ነገድ ርስት ድርሻ በይሁዳ በኤፍሬምና በዳን ነገዶች መካከል ነበር። አስተዋላችሁ? የቢንያም ነገድ ርስት ድርሻ በይሁዳ በኤፍሬምና በዳን ነገዶች መካከል ነበር። የስምዖን ነገድ ድርሻን ደግሞ እንመልከት። ቁጥር 9ን ተመልከቱ። ከይሁዳ ልጆች ክፍል የስምዖን ልጆች ርስት ሆነ። የይሁዳ ልጆች እድል ፈንታ ስለበዘበዛቸው የስምዖን ልጆች በርስታቸው መካከል ወረሱ ይላል። ከምዕራፍ 15 እንደተመለከትነው ንጉሳዊ ነገድ ስለሆነ ለይሁዳ ቅድሚያ ተሰጥቶታል። የዚያ ሕዝብ ሃይማኖታዊና ፖለቲካዊ ማዕከል የሚሆነው ይህ ነገድ ነው። ዋና ከተማው የሚሆነው ኢየሩሳሌም ሲሆን ይህን ምርጫ ያደረገው ዳዊት መሆኑን ወደፊት የምንመለከተው ይሆናል። ለይሁዳ የተመደበው ርስ ከሚያስፈልገው በላይ ስለነበር ደቡባዊው ክፍል ለስምዖን ተሰጥቶታል። የዛብሎን፣ የይሳኮር፣ ያሴር፣ የንፍታሌምና የዳንን ድርሻ ደግሞ ቀጥለን እንመለከታለን። ለዛብሎን የተሰጠው ርስ ከታችኛው ገሊላ ባህር ጋር የተጋጠመ ነበር። የይሳኮር ርስት ከታቦር ተራራ በስተምዕራብ ይነሳና ደቡባዊ የገሊላ ባህር አካባቢን ይሸፍናል። ከቀርሜሎስ ተራራ በስተሰሜን ያለው የባህር ዳርቻ አካባቢም የሚካተተው በዚህ ውስጥ ሲሆን ጥንታዊቷ ጢሮስና ሲዶና የነበረችው እዚህ ስፍራ እንደነበር ይገመታል። የንፍታሌም ነገድ የሰፈረው የላይኛውና የታችኛው ገሊላ ምስራቃዊ ክፍል ላይ ነበር። የዳን ነገድ የሰፈረው በቢንያም ርስትና በሜዲትራኒያን ባህር መካከል ነበር። ከብዙ ጊዜ በኋላ ከዳን ነገዶች ጥቂቶቹ ወደ ሰሜን አቅጣጫ ፈልሰው ሰሜናዊ የንፍታሌም ርስት አካባቢ ሰፍረዋል። ይህ ክፍል የሚያመለክተን ጥቃቅንና ዝርዝር ነገሮች እንኳን ሳይቀሩ እግዚአብሔር ለእስራኤልና ለምድሯ ምን ያህል ግምት እንደሰጠው ነው። ሕዝቡና ምድሪቷ አይነጣጠሉ። እንዲሁ በደፈናው የከናን ምድር ብቻ ሳይሆን የትኛው መሬት ለየትኛው ነገድ እንደሚሰጥ እንኳን ግልጽ አድርጎታል። እግዚአብሔር ስለ እያንዳንዱ ግለሰብ ሕይወትና ንብረት እንኳን ሳይቀር ይገደዋል። ወዳጆቼ ከዚህ ለኔና ለናንተ የሚሆን ትምህርት እናገኛለን። እግዚአብሔር ለእያንዳንዳችን ሕይወት እንደሚያስብ መረዳት ይቻላል። ወዳጆቼ በርሱ ፊት የግል የምንለው ነገር የለንም። ልክ እንደ መጽሐፍ እያንዳንዳችንን ያነበናል ጌታ። አንድ ጊዜ ስለ መንፈሳዊ ነገር ደንታ የሌለው አንድ ጎረቤቴ ከሰው ሁሉ ርቄ በጫካ ውስጥ መኖር እመኛለሁ ሲል አጫወተኝ። ማንኛችንም ብንሆን አልፎ አልፎ የዚህ አይነት ስሜት ስለሚኖርን ሰውየው የተናገረው ብዙ አልገረመኝም። እኔም ግን ማወቅ ያለብህ ወደ ፈለከው ቦታ ብትሄድም ከእግዚአብሔር መሰወር አትችልም፣ በምትሄድበት ቦታ ሁሉ እግዚአብሔር ቀድሞ ይገኛል ብዬ ነገርኩት ወይም ደግሞ መከርኩት። ምንም እንኳ ደስ እንደማይለው ቢገባኝም ከአቁ መራቅ ስለማይቻል ነበር እንደዚያ በማለት የነገርኩት። ወገኖቼ ከሰዎች መራቅ የምንፈልገው ከእግዚአብሔር ጋር ለመጣበቅ ከሆነ መልካም ነው። በተረፈ መንፈሳዊነት ያልታከለበትን ሥጋዊ ጥረታችን ከንቱ ሙከራ ነው የሚሆንብን። ለኢያሱ የተሰጠውን ርስት ደግሞ ቀጥለን እንመልከት። ምድሩንም ሁሉ በየድንበሩ ርስት እንዲሆን ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ በመካከላቸው ርስት ሰጡት። በኤፍሬም ተራራማ አገር ያለችውን ቴምናሴራ የምትባለውን የፈለጋትን ከተማ እንደ እግዚአብሔር ትእዛዝ ሰጡት። ከተማም ሰርቶ ተቀመጠባት። ካህኑ አልዓዛር፣ የኔዊም ልጅ ኢያሱ፣ የእስራኤልም ልጆች ነገዶች፣ የአባቶች አለቆች በእግዚአብሔር ፊት በሴሎ በመገናኛው ድንኳን ደጃፍ አጠገብ በዕጣ የተካፈሉት ርስት ይህ ነው። ምድሪቱንም መካፈል ጨረሱ የሚለውን ቃል ደግሞ ከቁጥር 49 እስከ 51 ባለው ስፍራ ላይ እናገኛለን። ኢያሱ ወገኖቼ የእግዚአብሔር ሰው በመሆኑ ከከናናውያን ጋር ባደረጉት ውጊያም በድል ስለመራቸው ሕዝቡ ውለታውን በመቁጠር ጥሩ ቦታ ፈልገው ይሰጡታል በማለት ታስቡ ይሆናል። ይሁን እንጂ የሚሆነውን ቦታ የመረጠው ኢያሱ እንጂ ሕዝቡ አልነበሩም። ኢያሱ ቴምናሴራ የምትባለውን ስፍራ ለርስትነት መረጠ። ይህቺ ስፍራ ከሴሎ 11 ማይሎች ያልርቃ የምትገኝ ስትሆን በጣም ደረቅና ለመኖሪያነትም የማትመች ስፍራ ነበረች። ይህ የአብርሃምና የሎጥ ሁኔታን ያሳስበኛል። አብርሃም ሎጥን የፈለግከውን ቦታ ምረጥ፣ አንተ ያልመረጥከውም ለእኔ ይሆና አላለው። ሎጥ መልካምና የተሻለ ነው የሚለውን ስፍራ መረጠ። የተቀረውን ግን ለአብርሃም ተወለት። ከእነዚህ ሰዎች የምንመለከተውም ይህንን ነው። ኢያሱ የመረጠው ሌሎች መርጠው ከወሰዱ በኋላ እየተረፈውን ነው። ይህ ስለ ጸባዩም የሚናገረው አለው፣ ስለ እስራኤላውያኑ ማንነትም የሚናገረው አለው። ለዚህ ታላቅ የእግዚአብሔር ሰው ያስቀሩለት ደረቅና ጠፍ የሆነውን መሬት ነበር። በአንድ ታማኝ አገልጋይ ምክንያት የተባረኩ አብያተ ክርስቲያኖች የአገልጋይ ሲያረጅና አቅም ሲከዳው ያለምንም ጧሪ የትም ሲጥሉት በጣም አዝናለሁ፣ በጣምም ያሳፍረኛል። የተለያዩ የንግድ ድርጅቶች ሠራተኞቻቸው ሲያረጁ ለቀሪ ሕይወታቸው የሚረባቸውን የመጦሪያ ገንዘብ ይሰጧቸዋል። የእግዚአብሔር ሰዎች ግን ወዳጆቼ በጣም ተዘናግተዋል፣ ትኩረትም ተነፍገዋል። እግዚአብሔር ከዚህ ሁሉ ይጠብቀን። እንግዲህ ወገኖች የዛሬ ምሽት ጥናታችን በዚህ ላይ አበቃ። በሚቀጥለው ክፍለ ጊዜያችን ደግሞ የምዕራፍ 20 እና 21 ትምህርት ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም ሁኑ።
ሸክሜን ልጣለው ማረፊያ ኢየሱስ ሰላም ባንተ ነው ረፍት ባንተ ነው ሁሉ ያለቀበት መስቀልክን ያየው መስቀልክን ያየው ያኔ መከራዬ ችግሬን ረሳለሁ ጭንቀቴን ረሳለሁ ቀራንዮ ላይ ስለኔ ተሰቅለ ስለኔ ተሰቅለ ኦሆ አንተ በኔ ፈንታ እርጉም ሰው ተበለ እርጉም ሰው ተበለ አዎ ተፈጸመ ብለ ሁሉንም ጨረስከው ሁሉንም ጨረስከው ገሜን ወሰድከው እዳይን ከፈልከው አዎ ራራውን ጽዋ እጣህ በኔ ፈንታ የታሰርኩበት ስንስለት መስቀል ስላለው ጥያቄን ይዤ ከላይ ውሰድ ኢየሱስ ወዳጄ ጣለው አሁ ማረፊያ ኢየሱስ ሰላም ባንተ ነው ረፍት ባንተ ነው አሁ ሁሉ ያለቀበት መስቀልክን ያየው መስቀልክን ያየው ያኔ መከራዬ ችግሬን ረሳለሁ ጭንቀቴን ረሳለሁ